the voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 12 2009 ዓመተ ምህረት ስርጭታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል ክቡራትና ክቡራን አድማጮች። አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልን፣ እኔም ሰሎሞን አባተ ነን።
ኢትዮ አሜሪካን ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማህበር የሚባል ድርጅት በ2.4 ቢሊዮን ብር ወጪ የሆስፒታል ግንባታ ጀመረ።
በተለይ ውጪ ሄደው ሕክምና ፍለጋ ተንከራተው የሚመጡ ወገኖቻችንና ዘመዶቻችንን የሚረዳ ግለሰቦች አገራቸውን እንዲታከሙ የሚችሉበትን ሆስፒታል መፍጠር ዋናው ዓላማችንና ሁሉ ሰው የሚያምንበት የጋራ ዓላማችን መሆኑ አሰባስቦናል።
ዶክተር ግርማ ተፈራ ከ250 በላይ ትውልደ ኢትዮጵያ አሜሪካውያን ሐኪሞችን ያቀፈው ማህበር ቦርድ ሊቀመንበር ናቸው። በአብይ ርዕስ ዘገባለን። ለአርዕስተ ዜናው ቆንጂት።
የምዕራባውያኑን የሚመስሉ ትምህርት ቤቶችና ዩኒቨርሲቲዎች ልጆቻቸውን ልከው የሚያስተምሩ ወላጆችን እንቀጣለን ሲሉ የሶማሊያው ጽንፈኛ ቡድን የአልሸባብ ታጣቂዎች ዛቻ አሰሙ። የዩናይትድ ስቴትስ ፕሬዚደንት ትራምፕ አስተዳደሩን ከተረከቡ ወዲህ ባለፉት 3 ወራት ክንዋኔያቸውን ግሩም ሲሉ እየገለጹ ነው። አሜሪካውያን መራጮች ግን አሉታዊ አስተያየት እንዳላቸው ነው ግምገማዎች የሚያመለክቱት። በወሲብ ወከባ የተጠመደው የዩናይትድ ስቴትሱ የፋክስ ቴሌቪዥን ዜና አቅራቢ ቢል ኦራይሊ ከስራው ተሰናብቷል የሚሉትና ሌሎችም አሉ።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የምዕራባውያኑን መሰል ትምህርት ቤቶችና ዩኒቨርሲቲዎች ልጆቻቸውን የሚልኩ ወላጆችን እንቀጣለን ሲል የሶማሊያው ጽንፈኛ ቡድን የአልሸባብ ታጣቂዎች ዛቻ አሰሙ። ሶማሊያ ውስጥ የአልሸባብ ልሳን የሆነው ራዲዮ አንዳሉስ ላይ በተላለፈ የ26 ደቂቃ መግለጫ የአልሸባብ ቃል አቀባይ አሊ ጤሬ ሲናገር የምዕራቦቹን መሰል ትምህርት ቤቶች ለካሃዲዎች ጥቅም የቆሙና ልጆቻችንን ከእስልምና ለማራቅ የሚያገለግሉ ናቸው ብለዋል። በሀገራችን ያሉት እነዚህ ከሃይማኖት ነጻ ትምህርት ቤቶችና ዩኒቨርሲቲዎች ወጣቶቻችንን በጠላት ወጥመድ ውስጥ እንዲወድቁና ሃይማኖታቸውን ወደ እነሱ እንዲቀይሩ ለማድረግ ነው የሚሰሩት ያለው የአልሸባቡ ቃል አቀባይ መምህራንና ወላጆችን ጨምሮ እንዲህ ወዳሉ ትምህርት ቤቶች የሚሳተፉ ቅጣት ያገኛቸዋል ሲል አስጠንቅቋል። የሶማሊያ መንግስት ይህን መግለጫ ፈጥኖ ውድቅ አድርጎታል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደሩን ከተረከቡ ወዲህ ያለፉትን 3 ወራት ክንዋኔያቸውን ግሩም ሲሉ ገልጸውታል። አሜሪካውያን መራጮች ግን አሉታዊ አስተያየት ያላቸው መሆኑን ግምገማዎች እያመለከቱ ነው። በመጀመሪያዎቹ 90 ቀናት በወታደራዊ በሉት፣ በድንበር ጥበቃው፣ በንግድ ብትሉ፣ በቁጥጥር ደንቦች ወይም በሕግ ማስከበር ረገድ ከዚህ የተሻለ ክንዋኔ ያስመዘገበ አንድም አስተዳደር ከቶ ታይቶ አይታወቅም ሲሉ ትራምፕ በዚህ ሳምንት መኩራራታቸው ይታወሳል። ሕግ አስከባሪዎቻችንን እንወዳቸዋለን፣ መንግስታችን በወሰደው የለውጥ እርምጃም ደስተኛ ነን ብለዋል ፕሬዚደንቱ። ሚስተር ትራምፕ ከሁለት ሳምንታት በፊት በሶሪያ ሲቪሎች ላይ ለደረሰው የኬሚካል ጥቃት አጸፋ የሚሳይል ጥቃት ካካሄዱ ወዲህ የሕዝብ ድጋፋቸው ከፍ እያለ መጥቷል። ሆኖም የሕዝብ አስተያየት ገምጋሚው ጋለፕ እንደሚለው መራጮች ስለ እርሳቸው አስተዳደር ያለው አስተያየት 52-42% በሆነ ልዩነት አሉታዊ ነው። ኩዊኒፒያክ ዩኒቨርሲቲ ደግሞ 56% አሉታዊ፣ 40% አዎንታዊ መሆኑን አመልክቷል። የኢንተርኔት የፖለቲካ ዜና አውታሩ ፖለቲኮና ሞርኒንግ ከንሰልት በበኩሉ ዛሬ ባወጣው የሕዝብ አስተያየት 39% መራጭ ለፕሬዚደንቱ ኤ ወይም ቢ ነጥብ ሲሰጡ ወደ 37% የሚጠጉት መራጮች ደግሞ ዲ ወይም ኤፍ ሰጥተዋቸዋል። ኤ እጅግ በጣም ጥሩ፣ ቢ በጣም ጥሩ፣ ዲ ደካማ፣ ኤፍ ተቀባይነት የሌለው ለማለት ነው።
የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ዛሬ ሐሙስ በግብጽ ጉብኝት አድርገዋል። የሚኒስትሩ ጉብኝት በትራምፕ አስተዳደር የመጀመሪያ 100 ቀናት ዋሽንግተን ከካይሮ ጋር ግንኙነቷን ሞቅ ማድረጓን መቀጠሏን ያሳያል ተብሏል። መከላከያ ሚኒስትሩ ከግብጽ አቻቸው ሴድኪ ሶቢ እና ከፕሬዝደንቱ አብደልፋታህ ኤልሲሲ ጋር ተወያይተዋል። ኤልሲሲ ባለፈው ወር ዋይት ሀውስን መጎብኘታቸው ሲታወስ የቀድሞ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ እንደ አውሮፓውያን አቆጣጠር በ2009 የያን ጊዜውን መሪ ሆስኒ ሙባረክን ተቀብለው ካስተናገዱ ወዲህ ወደ ዋይት ሀውስ የመጡ የመጀመሪያው የግብጽ መሪ ናቸው። በሎስ አንጀለስ የካሊፎርኒያ ዩኒቨርሲቲ ፕሮፌሰር የሆኑት የመካከለኛው ምስራቅ ኤክስፐርት ጄምስ ጌልቪን የትራምፕ አስተዳደር ፖሊሲ የኦባማን ፖሊሲ መቃወም ነው ይላሉ። በሌላ አነጋገር ትራምፕ ኦባማ የሰሩትን ይመለከቱና እኔ ደግሞ ከዛ እጅግ በጣም የተለየ ነው ማደርገው ነው የሚሉት ሲሉ አብራርተዋል ፕሮፌሰሩ። ማቲስ ከግብጽ ባለስልጣናት ጋር ከተነጋገሩ በኋላ ወደ እስራኤል ከማምራታቸው በፊት በካይሮ ያልታወቁ ወታደሮች መካነ መቃብር ላይ የአበባ ጉንጉን አኑረዋል። ማቲስ በግብጽ ቆይታቸው የፖለቲካ የገንዘብና የጸጥታ ችግሮች ወጥረዋት እየታገለች የምትገኘው ሀገር በጠንካራ ጸረ ሽብርተኛ ትግሏ እንድትቀጥል ግፊት ያደርጋሉ ተብሎ ተጠብቋል። ግብጽ በሲናይ ሰርጥና በአንዳንድ የከተማ አካባቢዎችን ጭምር በጸጥታ ስጋት የተወጠረች መሆኗ ይታወቃል። በቅርቡም የሆሳዕና ዕለት እስክንድሪያና ታንታ ከተሞች በሚገኙ ኦርቶዶክስ አብያተ ክርስቲያናት እስላማዊ መንግስት ብሎ ራሱን የሚጠራው ቡድን ታጣቂዎች ባደረሱት ጥቃት የብዙ ሰው ሕይወት መጥፋቱ የሚዘነጋ አይደለም።
ኢራን ለአካባቢዋ ስጋት ነች፣ እናም ቴህራን ላይ ካሁኑ እርምጃ ካልተወሰደ ስጋቱና አለመረጋጋቱ በመላው ዓለም ይሰፋል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አሳሰቡ። ዝላቲታ ሆክ ያጠናቀረችው ዘገባ ለአዲሱ አበባ ያቀርበዋል።
ኢራን ለዓለም ሰላም ጠንቅ ትሆናለች የሚለው የፕሬዚዳንት ትራምፕ አስተዳደር በዚያች አገር ላይ የሚከተለውን ፖሊሲም ከስር መሠረቱ እየመረመረ መሆኑ ተነግሯል።
Iran is the world's leading state sponsor of terrorism and is responsible for intensifying multiple conflicts and undermining
Iran በመንግስት ደረጃ ሽብርተኝነትን የምትደግፍ አገር ነች። በርካታ ውዝግቦችን የምትታባብስና ዩናይትድ ስቴትስም በየመን፣ በሶሪያ፣ በኢራቅና በሊባኖስ ላይ የምትከተለውን ፖሊሲ የምትታጣጥል፣ በእስራኤል ላይም የሚካሄድ ጥቃትን የምትደግፍ ነች።
ከአሁኑ እርምጃ ካልተወሰደባትም አሉ ቲለርሰን፣ የኒውክሌር ጦር መሳሪያ ጥማቷ ከሰሜን ኮሪያ ባላነሰ ሁኔታ ለዓለም ሰላም በጣም አስጊ ነው።
በቅርቡ ያካሄደችው የመካከለኛ ርቀት ተወንጫፊ ሚሳይል ሙከራ ኢራን የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ላወጣው ውሳኔ 2231 ተገዢ አለመሆኗን ያሳያል።
እንደ አውሮፓ አቆጣጠር በ2015 ዓ ም ኢራን ከዩናይትድ ስቴትስና ከሌሎች አምስት አገሮች ጋር ባደረገችው ውል የኒኩሌር ጦር መሳሪያ ግንባታዋን ልትተው፣ በምትኩም የተጣለባት የኢኮኖሚ ማዕቀብ ሊነሳላት አንድ ስምምነት ተፈራርማ ነበር። ፕሬዚዳንት ዶናልድ ይህን ውል ገና ከመነሻው አንስቶ የማይረባና የመጨረሻ ብልሹ ስምምነት በማለት ሲያጣጥሉት እንደነበርም አይዘነጋም። ውጭ ጉዳይ ሚኒስትር ቲለርሰን ሲናገሩ የፕሬዚዳንት ትራምፕ አስተዳደር የኢራንን ስጋት እየመረመረ ሲሆን ለመፍትሔውም አማራጭ አቀራረብ እንደሚሻለት አመልክተዋል። ወደ ዝርዝር ግን አልገቡም። አንዳንድ የዩናይትድ ስቴትስ ምክር ቤት አባላት ከኢራን ላይ የኢኮኖሚ ማዕቀብ መነሳቱን ይቃወማሉ። ይሁን እንጂ ደግሞ ዩናይትድ ስቴትስ እንደገና ማዕቀቦቹን ብትጥል ዓለም አቀፍ ስምምነትን መጣስ እንደሚሆን ተንታኞች ይናገራሉ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመጪው ህዳር እስያ ውስጥ በሚከፈቱ ሦስት የመሪዎች ጉባኤ ላይ እንደሚገኙ ምክትል ፕሬዚደንቱ ማይክ ፔንስ ዛሬ ኢንዶኔዥያ ውስጥ ባካሄዱት ጉብኝት ወቅት ይፋ አድርገዋል። ፔንስ በእስያ ሀገሮች ለአስር ቀናት ባደረጉት ጉብኝት የመጨረሻቸው በሆነችው ጃካርታ ሲናገሩ ትራምፕ የደቡብ ምስራቅ እስያ ሀገሮች ማህበር አሲያን በምህጻር ሲጠራ ማለት ነው ፊሊፒንስ ውስጥ የሚካሄዱ የመሪዎች ጉባኤዎችና ቪየትናም በሚካሄደው የእስያ ፓሲፊክ ምጣኔ ሀብታዊ ትብብር አፔክ እንደገና በመጻር ጉባኤ ላይ እንደሚገኙ ገልጸዋል። ምክትል ፕሬዚደንቱ ከአሲያን ዋና ጸሐፊ ጋር ከተወያዩ በኋላ በሰጡት ቃል የትራምፕ አስተዳደር በደቡብ ቻይና ባህር ሰላምና መረጋጋትን ለማስፈን ከድርጅቱ ጋር ተባብሮ እንደሚሰራ አመልክተዋል።
በመጨረሻም በዩናይትድ ስቴትስ ውስጥ ከኬብል ቴሌቪዥን ዜና አቅራቢዎች ሁሉ ከፍተኛ ቁጥር ያለው ተመልካች ያለውና በወሲባዊ ወከባ ፈጻሚነት ክስ የተጠመደው ቢል ኦራይሊ ከስራው ተሰናብቷል። 21st Century Fox ቴሌቪዥን ጣቢያ ትናንት ረቡዕ ባወጣው መግለጫ ወንጀላዎቹ በደንብ በጥንቃቄ ከተፈተሹ በኋላ ቢል ኦራይሊ ከእንግዲህ በጣቢያው እንደማይሰራ ኩባንያውና ራሱ ተስማምተዋል ብሏል። ከስራ መሰናበቱ በተገለጠበት በትናንትናው ዕለት ኦራይሊ በቫቲካን ከሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ከአቡነ ፍራንሲስ ጋር ሲጨባበጥ የተነሳው ፎቶ ታይቷል። ኦራይሊ ትናንቱኑ ባወጣው መግለጫ ከፋክስ ጋር በመሰረተ ቢስ ወንጀላ በዚህ መልክ መለያየታችን እጅግ በጣም ያሳዝነኛል ብሏል። ነገር ግን በታሪክ በስኬት ወደር የሌለው የዜና ፕሮግራም ጀምሬ በመምራቴ የምኮራ ሰው ነኝ ብሏል ኦራይሊ። የ67 ዓመቱ ቢል ኦራይሊ ከጥቂት ቀናት በፊት ለተመልካቾቹ ለረጅም ጊዜ በእቅዱ ያስኩት እረፍት መሄዴ ነው ብሎ አስታውቆ የነበረ ሲሆን በሚቀጥለው ሳምንት ሰኞ ነበር ወደ ስራው የሚመለሰው። ኦራይሊን ፋክስ ኒውስ ያሰናበተው ጣቢያውና ኦራይሊ ራሱ ወሲባዊ ወከባ አድርሶብናል፣ የማይገባ አያያዝ እንግልት ፈጽሞብናል ብለው ለከሰሱት አምስት ሴቶች 13 ሚሊዮን ዶላር መክፈላቸውን ለኒውዮርክ ታይምስ ጋዜጣ ያወጣውን ዘገባ ተከትሎ ነው። ሴቶቹ ለኦራይሊ የዜና ፕሮግራም የሚሰሩ አሊያም በእንግድነት ቀርበው የነበሩ እንደሆኑ ነው ዘገባው የጠቆመው። እሱ ግን ባወጣው መግለጫ ገንዘብ መክፈሌ ልጆቼን በዚህ ውዝግብ እንዳይጎዱብኝ ለመከላከል ብዬ ነው ብሏል። ለክሱ ያለ አግባብ የተጋለጥኩትም በሕዝብ ዘንድ ባለኝ ዝነኝነት ምክንያት ነው ብሎ ያማርራል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሚያዝያ 12 2009 ዓ ም ምሽት ፕሮግራም ነው።
ፌስቡክ ሕይወታችንን ምን ያህል ቀይሮታል?
እንግዲህ አሁን ሌላ አንድ ዴታ ፖይንት አለኝ። ለምሳሌ አሁን ሰው ፌስቡክ ተጠቃሚ 80% ዜና የሚያገኘው በፌስቡክ ነው የሚባል ዴታ ይቼ ነበረ ቅርብ ጊዜ። ምንድን ነው የሚያደርግ እንግዲህ ፌስቡክ ሰውን አሰባሰቡ። ሰው ተራርቆ የነበረውን ሰው ቅርብ እንዲሆን አደረገው።
አቶ ተሻገር ተስፋዬ መካሻ ከካሊፎርኒያው ሲሊከን ቫሊ ቴክኖሎጂስትና የሶፍትዌር መሐንዲስ ናቸው። በሳይንስና ሕይወት ክፍለ ጊዜ ይዘናቸዋል።
ግጥምና ዜማ እንዲህ ካራራቀን ነይ ፍቅርን በጃዝ ልጋብዝሽ አንድ ቀን ያውም አርብ ማታ ልክ በዕለቱ ቀን በሰላሳ ዲናር ክርስቶስ ሲሰቀል በተተረተረው መልክ ልጃ ገልቀሽ መቅደሱ ጠብቂኝ 30 ብር ይዘሽ በዲናር ለሸኘው ለዚያ ለንጉሱ 30 ነው መግቢያው የቤተ መቅደሱ።
ከወጣቷ ገጣሚ ከምልእቲ ኪሮስ ጋር ሳምንት የተጀመረ ምጥን የሥነ ግጥም ወግ ተከታይ ነው የሰማችሁት። በምሽቱ ባህልና ማህበረሰብ ቅንብር በሁለተኛው አጋማሽ ይቀርባል። ትከታተሉ ዘንድ ከአክብሮት ጋር እንጋብዛለን።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ግጥምና ዜማ እንዲህ ካራራቀን ነይ ፍቅር።
እሺ፣ ቀደም ሲል የተሰማውን ግጥም ነው በድጋሚ የሰማ ነው ከይቅርታ ጋር። አሁን ወደ አብዩ ርዕስ ነው የምናልፈው። በኢትዮ አሜሪካን ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማህበር በ2.4 ቢሊዮን ብር ወጪ ለሚገነባው ሆስፒታል ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመሰረት ድንጋይ አኑረዋል። ሆስፒታሉ ከሚሰጠው የላቀ የሕክምና አገልግሎት በላይ ወጣት ኢትዮጵያውያን ሐኪሞችን በማሰልጠኑ ላይ እንዲያተኩርም አሳስበዋል። የሆስፒታሉ ዓላማ በዓለም አቀፍ ደረጃ የሕክምና አገልግሎት በጥራት መስጠት እንደሚሆንም ተገልጿል። መለስካቸው አምሃ ዝርዝር አለው።
በአዲስ አበባ ከተማ በቦሌ ክፍለ ከተማ አያት አካባቢ በ150,000 ካሬ ሜትር ላይ እንደሚያርፍ የሚጠበቀው ይህ መስራቾቹ የሕክምና ከተማ ብለው የሰየሙት የሕክምና ማዕከል የመጀመሪያ ምዕራፍ ግንባታው 110 ሚሊዮን የአሜሪካ ዶላር ይፈጃል። 2.4 ቢሊዮን ብር መሆኑ ነው። ዛሬ ረፋዱ ላይ ለግንባታው የመሠረት ድንጋይ ያኖሩት የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በሥነ ሥርዓቱ ላይ ባደረጉት ንግግር ሆስፒታሉ እያደገች ሄዳለች ላሏት አዲስ አበባም ሆነ ለጠቅላላ ሀገሪቱ የሚሰጠውን ከፍተኛ ጥቅም ጠቁመዋል። ከዚህ በተጨማሪና ላቅ ያለ ጥቅም ይሰጣል ብለው የሚገምቱት በሀገሪቱ እየተስፋፉ በሚገኙት የሕክምና ትምህርት ቤቶች ውስጥ ለሚማሩት ወጣት ሐኪሞች የሚሰጠው ትሩፋት ነው።
እኔ ከዚህ ሆስፒታል በላይ በየተቋሞቹ ወይም በሜዲካል ስኩልስ የሚሰጧቸው ትምህርቶች የሪሰርች ወረቀቶችን የሚያዩበት ከዛም አልፎ በቅርብ የሚደግፉበት ሁኔታ እና ምርጥና ጥሩ ሙያ ይዘው የሚወጡ ዶክተሮች እንዲኖሩ ማድረግ ስራ ላይ ከፍተኛ አስተዋጽኦ ልታበረክቱ እንደምትችሉ ከዚህ በፊትም ተወያይተናል። አሁንም ከሆስፒታሉ በላይ ትልቁ ተልኳችሁ ይሄ ይሆናል የሚል እምነት አለኝ። ስለዚህም ሜዲካል ስኩሎቻችን ተገቢው ክህሎት ያላቸውና ብቃት ያላቸው እንዲሆኑ ለማድረግ ያላሰለሰ ጥረት እንድታደርጉ በኢፌድሪ መንግስትና በራሴ ስም አደራ ልላችሁ እፈልጋለሁ።
በ12 ትውልድ ኢትዮጵያውያን ሐኪሞች ሐሳቡ እንደተጠነሰሰ ያስታወሱት የኢትዮ አሜሪካ ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማህበር ቦርድ ሊቀመንበር ዶክተር ግርማ ተፈራ ስብስቡን ማለትም ዛሬ ከ250 በላይ ሐኪሞችን ያቀፈውን በአንድነት የያዘው የዓላማው ግልጽነት ነው ይላሉ።
በሀገራችን ውስጥ በከፍተኛ ደረጃ ጥራት ባለው ሁኔታ በኢንተርናሽናል ደረጃ የተሞገሰ ሆስፒታል መስራትና በተለይ ውጪ ሄደው ሕክምና ፍለጋ ተንከራተው የሚመጡ ወገኖቻችንና ዘመዶቻችንን የሚረዳ ግለሰቦች አገራቸውን እንዲታከሙ የሚችሉበትን ሆስፒታል መፍጠር ዋናው ዓላማችንና ሁሉ ሰው የሚያምንበት የጋራ ዓላማችን መሆኑ አሰባስቦናል።
የፕሮጀክቱ ዋና ስራ አስፈጻሚና አማካሪ አቶ መላኩ ንጉሴን ከስነ ስርዓቱ ፍጻሜ በኋላ ይህ የሕክምና ማዕከል የሚያመጣው ወይንም የሚጨምረው አዲስ ዋጋ ምንድን ነው ብዬ ጠይቄያቸው ነበር።
ምንድን ነው የኛ ኢንተርናሽናል ስታንዳርድ ነው ማለት አሁን ለምሳሌ የውጭ ሀገር ዲፕሎማትና ዜጋ እዚህ ሀገር ያለ ከታመመ ውጭ ሀገር ሄዶ ነው የሚታከመው፣ እዚህ ሀገር አይታከምም። ለምንድን ነው የዚህ ሀገር የሚሰጠው ሕክምና ኢንተርናሽናል ስታንዳርድ አይደለም ብሎ ነው እንግዲህ የሚታወቀው። እና እኛ የምንሰራው ኢንተርናሽናል ስታንዳርድ ነው ብለን ነው።
በስነ ስርዓቱ ወቅት የተሰራጩ መረጃዎች እንደሚያመለክቱት ይህ የመጀመሪያው ግንባታ ዋናውን ድርሻ ይይዛል። ሁሉም አይነት ምርመራዎች የሚካሄዱበት 300 አልጋዎች፣ 8 የቀዶ ሕክምና ክፍሎች፣ 2 ካቴተራይዜሽን ላቦራቶሪዎች፣ 80 ማማከሪያ ክፍሎች ያሉት የተመላላሽ ሕክምና መስጫ ሕንፃና የካንሰር ምርመራ ማዕከል ያለው ዘመናዊ ሆስፒታል ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የቀረበው የዕለቱ አብይ ርዕስ ነበረ። የትንታኔው መጽሔት ይቀጥላል።
በደቡብ ሱዳን የሚገኙ የረድኤት ድርጅቶች አስቸኳይ የምግብና ሌሎች እርዳታዎችን ለእርዳታ ጠባቂዎች ለማድረስ ከባድ ችግር እንደገጠማቸው እየተናገሩ ነው። ከቦታ ቦታ ለመጓጓዝ ሁኔታዎችን እጅግ አደገኛ ያደረገባቸው ደግሞ አንዱም የታጣቂ ቡድኖች እንቅስቃሴ መሆኑን ያስረዳሉ። ከአሜሪካ ድምፅ የምስራቅ አፍሪካ ቢሮ ዘጋቢያችን ጂል ክሬግ ዝርዝሩን ልካለች። ሰሎሞን ክፍሌ ያቀርበዋል።
በደቡብ ሱዳን ግጭቶችን ማብቃትና ተጨማሪ ቸነፈርን ማስወገድ፣ እነዚህ ሁለቱ ተነጣጥለው የሚታዩ ጉዳዮች አይደሉም። በምድር ላይ ያለው ሁኔታ ግን ነገሮች ከጊዜ ወደ ጊዜ እየተባባሱና ይበልጥ ውስብስብ እየሆኑ መምጣታቸውን ያሳያል። በዓለም አቀፉ የቀውስ አስወጋጅ ቡድን ውስጥ አንጋፋዋ ተንታኝ ኬሲ ኮፕላንድ።
በአሁኑ ወቅት በምድር ላይ ያለው ሁኔታ ከሁለት ዓመት በፊት ከነበረው የባሰ ትርምስ የሚታይበት ነው። ያኔ አንድ መንግስት፣ አንድ የታጠቀ ተቃዋሚ ቡድን ብቻ ነበር።
አሁን በደቡብ ሱዳን ያሉ ታጣቂ የተቃዋሚ ቡድኖች ግን በደርዘን ይቆጠራሉ ሲሉ ኮፕላንድ አክለው ያስረዳሉ።
ከነዚያ ውስጥ በጣት የሚቆጠሩት የመንግስቱን ኃይሎች በጦርነት መግጠም የሚችሉ ናቸው። ሌሎቹ ግን መንግስቱን ሊዋጉ የሚችሉ አይደሉም። ስለዚህ ማድረግ የሚችሉት የመንግስቱን ኮንቬዮች እያሸመቁ በየመንገዱ ማጥቃትና የመሳሰሉትን መፈጸም ናቸው። ይህም በሚያደርጉበት ጊዜ እንግዲህ አመጹ በቀላሉ ይጀምራል። ሀገሪቱ ውስጥ ዘረፋና አለመረጋጋት ይፈጠራል።
ይህን መሰሉ ውዥንብር በተቃዋሚው ወገን ላይ ብቻ አይወሰንም፣ ከመንግስቱ ጎን ተባብረው የተሰለፉ ሚሊሻዎችንም ይመለከታል። በቅርቡ በዋውና ኢኳቶሪያ በሲቪሎች ላይ የደረሱ ጥቃቶችን ያዩ ምስክሮች ሲናገሩ ጥቃቱን ያደረሱት የደንብ ልብስ የለበሱ ሰዎች ናቸው ብለዋል። አንዳንዴ ጥቃት አድራሾቹ ወታደሮች፣ የሚሊሻ አባላት ይሁኑ ሽምቅ ተዋጊዎች ግልጽ አይደለም። ኬን አይዛክስ ጽሕፈት ቤቱን እዚህ በዩናይትድ ስቴትስ ያደረገው ሳማሪታንስ ፐርስ የተባለው የበጎ አድራጎት ድርጅት ምክትል ፕሬዚደንትና የመንግሥት ፕሮግራሞች ግንኙነት ኃላፊ ናቸው። የተባበሩት መንግሥታት ድርጅት ቸነፈር ገብቶባቸዋል ሲል ባወጀባቸው ሁለት የዩኒቲ ስቴት አካባቢዎች በአንደኛው ማለትም በማየንዲት ባልደረቦቻቸው ለጥቂት ጊዜ ታግተውባቸው ነበር። እንዲህ ይላሉ።
ከበርካታ ሳምንታት በፊት ማየንዲት ውስጥ ታግተውብን የነበሩ ሰዎች አሉ። አካባቢው ቸነፈር የገባበት ነው። አግተው የወሰዷቸው ደግሞ የአንደኛው ታጣቂ ወገን ተባባሪው ሲሆኑ እርምጃውን የወሰዱት ከማንም በተሰጠ ትእዛዝ ሳይሆን በራሳቸው ፈቃድ ነው። ሰዎቹን መጥለፍ ብቻ ጥሩ መስሏቸው ያደረጉት ነው።
በአካባቢው እየተካሄደ ያለው ግጭት ውስብስብ ችግሮችን እንደፈጠረ ነው በዓለም አቀፉ የቀውስ አስወጋጅ ቡድን ውስጥ አንጋፋዋ ተንታኝ ኬሲ ኮፕላንድ ያስረዱት። ኢኳቶሪያ ስቴትን ብንወስድ ይላሉ ኮፕላንድ፣ ኢኳቶሪያ ስቴት ለደቡብ ሱዳን የዳቦ ቅርጫት ነው፣ ዋና የመተላለፊያ መስመርም ነው። ስለዚህ በዚህ አካባቢ ውጊያ የሚካሄድ ከሆነ ለሌሎች ግዛቶች የምግብ አቅርቦትና ሌሎች አስቸኳይ እርዳታዎች ይቋረጣሉ ማለት ነው። የደቡብ ሱዳኑ ትርምስ በዚህ አካባቢ የተሰማሩ ድርጅቶችን ሥራም በእጅጉ አስቸጋሪ አድርጎባቸዋል። የዓለሙ ድርጅት በትላንት መግለጫው በደቡብ ሱዳን ግጭት እስካሁን ብቻ 32 የእርዳታ ሠራተኞች ተገድለዋል። ውጊያው ከተቀሰቀሰ እንደ አውሮፓውያን ዘመን አቆጣጠር ከ2013 ዓ.ም ወዲህም 3 ሚሊዮን 500 ሺህ ሰዎች ከቤት ንብረታቸው ተፈናቅለዋል።
የተባበሩት መንግስታት ድርጅትና የአፍሪካ ህብረት በመካከላቸው የሚኖረውን ትብብርና የማስተባበር ተግባር ከፍ ለማድረግ የሚያስችላቸውን እርምጃ ትናንት ወስደዋል። የሰላምና የጸጥታ አጋርነታቸውን ለማጠናከር የሚያስችል ማዕቀፍም ፈርመዋል። ዘጋቢያችን ማርግሬት በሽር ከተባበሩት መንግስታት ድርጅት ጽህፈት ቤት ያስተላለፈችውን አዳነች ፍሳዬ ታቀርበዋለች።
የማዕቀፍ ስምምነት የተደረገው በአፍሪካ ግጭቶች እንዳይከሰቱ ለመከላከልና ግጭት ከተፈጠረም ፈጣን ምላሽ በመስጠት ተግባር ትብብራቸውን ለማጠናከር ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኬ መሐማት ጋር ሆነው ለጋዜጠኞች በሰጡት መግለጫ ስምምነቱ በሁሉም ዘርፎች ትብብር ያጠናክራል ብለዋል።
We share the vision that peace and security, inclusive and sustainable development.
የሰላምና የጸጥታ ራዕይ እንጋራለን። ያካታች ዘላቂ ልማት፣ ሰብአዊ መብትና መልካም አስተዳደር አብሮ መታየት ያለባቸው የጋራ የሆነ ራዕይ የሚያስፈልጋቸው ናቸው። በሁለቱ ድርጅቶቻችን ደግሞ የጠነከረ ትብብር እንዲኖር ያስፈልጋል።
ከሰላምና ጸጥታ ሌላ የማዕቀፉ ስምምነት በምርጫ ጉዳዮች፣ በመልካም አስተዳደር፣ በሽምግልና፣ ሰብአዊ መብትን በማክበር፣ ሰብአዊ ቀውስን በማስወገድና ከተከሰተ ምላሽ በመስጠት በኩል የሚደረገው ትብብር እንዲሰፋ ያደርጋል። ባለፈው ጥር ወር በአፍሪካ ህብረት ሊቀመንበርነት የተመረጡት መሐማት ስምምነቱን በበጎ ተቀብለውታል። ስምነቱ የተደረገው ከአህጉሪቱ የበርካታ ግጭቶች፣ ያሸባሪነት፣ የፍልሰትና ከመኖሪያ የመፈናቀል ችግሮች እንዲሁም በሶስቱ ሀገሮች ረሃብ ሊገባ ይችላል የሚል ስጋት ባለበት በአሁኑ ወቅት ነው። በሌላ በኩል ደግሞ የአፍሪቃ ሀገራት መሪዎች የዘላቂ ልማት እቅድ ለማውጣትና እየተበራከተ ለሄደው የወጣቶች ብዛት የስራ ዕድል ለመፍጠር እየተፍጨረጨሩ ናቸው። አፍሪቃ ውስጥ ሰፊ መሰረት አለ። ብዙ ጥሪት አላት። አብዛኛው ህዝቧ ወጣት ነው። ከአፍሪቃ 1.2 ቢሊዮን ህዝብ 60 ከመቶዎቹ ወጣቶች ናቸው ነበር ያሉት መሐማት።
ክብራትና ክብራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ከምሽቱ 3 ሰዓት ከ25 ደቂቃ ነው አሁን አዲስ አበባና አካባቢዋ ላይ። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭታችን ነው። በኢንተርኔት amharic.voanews.com ላይ ታገኙናላችሁ፣ ዌብሳይታችን ነው። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። ዝግጅታችን አጋማሽ ላይ እስቲ አሁን ዘና እናድርግ ትንሽ አድማጮቻችንን። ቆንጅት፣
ጥሩ ሀሳብ።
ከድሮ ባልደረቦች እሺ፣ እስቲ አንዱን እንጋብዝ።
ግርማ ነጋሽ።
ግርማ ነጋሽ የኔ ሀሳብ፣
የኔ ሀሳብ ይላል።
አሁን 3 ሰዓት ከ29 ደቂቃ ሆኗል። የሰዓቱን ዋና ዋና ዜና ቆንጅት ታሰማናለች።
እንደ ምዕራባውያኑ ያሉ ትምህርት ቤቶችና ዩኒቨርሲቲዎች ልጆቻቸውን የሚልኩና የሚያስተምሩ ወላጆች ቅጣት ያገኛሉ ሲል የሶማሊያው ጽንፈኛ ቡድን የአልሸባብ ታጣቂዎች ዛቱ። የአልሸባብ ልሳን የሆነው ራዲዮ አንዳሉስ ላይ የተላለፈ የ26 ደቂቃ መግለጫ የቡድኑ ቃል አቀባይ አሊ ዴሬ የምዕራባውያን መሰሎቹ ትምህርት ቤቶች ለካሃዲ ጥቅም የቆሙና ልጆቻችንን ከእስልምና ለማራቅ የሚያገለግሉ ናቸው፣ መምህራኑና ወላጆችም ጭምር ቅጣት ያገኛችኋል ሲል አስጠንቅቋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደሩን ከተረከቡ ወዲህ ያለፉትን 3 ወራት ክንዋኔያቸውን ግሩም እያሉ ይገልጻሉ። አሜሪካውያን መራጮች አሉታዊ አስተያየት ያላቸው መሆኑን ነው ግምገማዎች ደግሞ የሚያመለክቱት።
የዩናይትድ ስቴትሱ የመከላከያ ሚኒስትር ጂም ማቲስ ዛሬ በግብጽ ጉብኝት አድርገዋል። ሚኒስትሩ ጉብኝታቸውን ያደረጉት የሚኒስትሩ ጉብኝት በትራምፕ አስተዳደር የመጀመሪያ 100 ቀናት ዋሽንግተን ከካይሮ ጋር ግንኙነቷን ሞቅ እያደረገች መሆኗን ያንን እየቀጠለች መሆኗን ያሳያል ተብሏል። ኢራን ለአካባቢዋ ስጋት ነች፣ እናም ቴህራን ላይ ከአሁኑ እርምጃ ካልተወሰደ ስጋቱና አለመረጋጋቱ በዓለም ላይ ይስፋፋል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አሳሰቡ።
አመሰግናለሁ ቆንጂት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 12 2009 ዓመተ ምህረት ስርጭታችን ነው። አሁን ከዩናይትድ ስቴትስ ኮንግረስ ኢትዮጵያን በሚመለከት የተጠናቀረ ልዩ ዘገባ አለን። በዩናይትድ ስቴትስ የተወካዮች ምክር ቤት ኢትዮጵያን በተመለከተ የሚቀርቡ የውሳኔ ሐሳቦችን በተሳካ ሁኔታ አምክኛለሁ ሲል የኢትዮጵያ መንግሥት ቢገልጽም አሁንም ኢትዮጵያን የተመለከቱ ሕጎች በኮንግረስ እየተረቀቁ መሆናቸውን ከሕዝብ ተወካዮች መረዳት ተችሏል። የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ወርቅነህ ገበየሁ በመጋቢት መጨረሻ ለሕዝብ ተወካዮች ምክር ቤት ባቀረቡት የሥራ አፈጻጸም ዘገባ ላይ ሁለት ረቂቅ ሕጎችን እንዳጨናገፈ የሀገር ውስጥ መገናኛ ብዙሃን ዘግበዋል። የኮንግረሱ የአፍሪካ ንዑስ ኮሚቴ ሊቀመንበር ለዝግጅት ክፍላችን በሰጡት ማብራሪያ የተወካዮች ምክር ቤቱ በምርጫ ሲቀየር ሕጎች እንደ አዲስ ለውሳኔ ይቀርባሉ እንጂ የተጨናገፈም ሆነ እንዲዘገይ የተደረገ ሕግ የለም ብለዋል። የኦሮምኛ ዝግጅት ባልደረባ ትዕግስት ገሜ ቃለ መጠይቁን አድርጋለች። ሄኖክ ሰማእግዜር ዘገባውን አጠናቅሯል።
በአውሮፓውያን አዲስ ዓመት ሥራ የጀመረው የዩናይትድ ስቴትስ ኮንግረስ ሲሰየም በሕግ አርቃቂው የሕዝብ ተወካዮች ምክር ቤት የአፍሪካ ንዑስ ኮሚቴ ሊቀመንበር ክሪስ ስሚት በኢትዮጵያ ላይ ከሌሎች አባላት ጋር የጻፉትን ሕግ ይፋ አደረጉ። በየካቲት ወር መግቢያ ላይ በካፒታል ሂል በሰጡት ጋዜጣዊ መግለጫም የኢትዮጵያ መንግሥት በሀገሪቱ የተንሰራፉ ሕዝባዊ ተቃውሞዎችን ለማብረድ የያዘው መንገድ የዜጎችን መብት ይጥሳል፣ የዴሞክራሲው ሂደት አደጋ ላይ ነው ሲሉ ማስተካከያ እንዲደረግ ካልሆነም የዩናይትድ ስቴትስ መንግሥት ከኢትዮጵያ ጋር ያለውን ግንኙነት እንደገና እንዲገመግም ጠየቁ። በቀደመው ኮንግረስ በኢትዮጵያ የሰብአዊ መብትና ዴሞክራሲ ሂደት ላይ ውሳኔ 861ን አስተዋውቀው የነበሩት ኮንግረስመን ስሚት አዲስ ለተሰየመው ኮንግረስም ውሳኔ 128 የተባለ ረቂቅ አስተዋውቀዋል። በሴኔቱም ስራውን ባጠናቀቀው ኮንግረስ ባለፈው ዓመት ሚያዝያ ወር ውሳኔ 432 ተዋውቆ ነበር። የሴኔቱ ረቂቅ የያዛቸውን ነጥቦች እንግለጽላችሁ። በቅድሚያ በኢትዮጵያ ሰላማዊ ሰልፍ የሚያደርጉ ዜጎች ወደ ግጭት እንዳያመሩ ያሳስባል። ለኢትዮጵያ መንግስት ደግሞ የጸጥታ ኃይሎች የሚወስዷቸው ከመጠን ያለፉ እርምጃዎችን ያቁም፣ ግድያዎቹን በተለይ በኦሮሚያ ክልል የተፈጸሙ የኃይል እርምጃዎችን ያጣራ፣ በቁጥጥር ስር የሚገኙ ተቃዋሚዎች፣ ጋዜጠኞችና ሌሎችም ህገ መንግስታዊ መብታቸውን በመጠቀም የታሰሩ ይፈቱ፣ የዜጎችን የመሰብሰብና የመደራጀት መብት እንዲሁም ሀሳብን በነጻነት መግለጽ ያክብር የሚሉ ናቸው። ለዩናይትድ ስቴትስ መንግስት ደግሞ ከኢትዮጵያ ጋር ያለውን ግንኙነትና እርዳታ እንደገና እንዲገመግም፣ ዴሞክራሲና መልካም አስተዳደርን በመገንባት ላይ እንዲተባበር ይጠይቃል። እነዚህን ሁለት ህጎች ነው የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ለሀገሪቱ በጎ ያልሆኑ ሲሉ የገለጿቸውና መንግስታቸው ለኢትዮጵያ በጎ አመለካከት ያላቸው ያሏቸው የኮንግረስ አባላት ጋር በመተባበር እንዲመክኑ አደረገ በማለት ለህዝብ ተወካዮች ምክር ቤት የገለጹት። የኮንግረስማን ክሪስ ስሚት ከፍተኛ የቅርብ ረዳት ግሬግ ሲምኪንስ የአፍሪካ ንዑስ ኮሚቴ የስራ ኃላፊ ናቸው። የመከነም ሆነ የተስተጓጎለ ህግ የለም ይላሉ።
Senate introduced a resolution earlier in 2016. We introduced one subsequently in
በቅድሚያ ሴኔቱ በ2016 ረቂቅ ውሳኔ አቀረበ። እኛም የጸሃያማው ወር መግቢያ ላይ ወይንም ከዚያ ጥቂት ቀደም ብሎ ረቂቃችንን አስተዋወቅን። የምርጫ ወቅት ስለነበር ህጉን ወደፊት በመክፋት ለሙሉ የውጭ ጉዳዮች ኮሚቴ ማቅረብ አልቻልንም።
በዩናይትድ ስቴትስ ኮንግረስ አሰራር መሰረት ይላሉ ግሬግ ሲምኪንስ፣ አዲስ ኮንግረስ ሲሰየም ረቂቅ ህጎች እንደገና መተዋወቅ አለባቸው።
When we returned after the election, but because of other issues that came up, we were unable to
ከምርጫው ስንመለስ ሌሎች በርካታ ጉዳዮች ስለነበሩ ህጉን የማስመዝገቢያ ሂደት ወይንም ማርካፕ ለማድረግ አልቻልንም። ስለዚህ አልተንቀሳቀሰም። ሁኔታው ግን በውጭ ኃይሎች ግፊት ነው የሚለው እውነት አይደለም። ማርካፕ አልተደረገም። እውነቱ ያ ነው።
በዩናይትድ ስቴትስ ኮንግረስ የሚቀርቡ ረቂቅ ህጎች አስቀድሞ በዋና አርቃቂና ሌሎች ረዳቶች ድጋፍ ሲያገኝ ለንዑስ ኮሚቴው ከዛም ለአብይ ኮሚቴው ይቀርብና በስተመጨረሻ ወደ ሙሉ ቤቱ ይተላለፋል። የህግ አርቃቂውን ካለፈ በኋላ በተመሳሳይ ሂደት በሴኔቱ ለውሳኔ የሚቀርብ ይሆናል። ግሬግ ሲምኪንስ በኢትዮጵያ ላይ የቀረበው ረቂቅ ሂደቱ ቆሟል ከሚሉ ጋር አይስማሙም።
I should say that we had almost 40 co-sponsors last time. We're nearing 30 now.
አስቀድመን ያቀረብነው ህግ ወደ 40 ረዳት አርቃቂዎች ደግፉት ነበር። አሁን ወደ 30 የሚሆኑ አባላት ይደግፉታል። በየቀኑ ተጨማሪ ድጋፍ ያገኘን ነው። ስለዚህ ረቂቅ ህጉ ተጨናግፏል የሚለው አስተያየት ግራ የሚያጋባ ነው።
በህግ አርቃቂው የህዝብ እንደራሴዎች ምክር ቤት ባለፈው ወር የምስክር ሰጪ ሸንጎ ተሰይሞ በኢትዮጵያ የኦሮሚያና አማራ ክልል የተከሰቱ ሰልፎችና የመንግስቱን እርምጃዎች እንደዚሁም አጠቃላይ የመልካም አስተዳደር ይዞታን ገምግሟል።
There were a lot of issues that came out in the hearing that indicated that there are some serious problems.
በምስክር ሰሚ ሸንጎ የተነሱ በርካታ ጉዳዮች አሉ። በኢትዮጵያ መፍትሄ የሚያስፈልጋቸው አበት ችግሮች እንዳሉ ተረድተናል። የኢትዮጵያ መንግስትን የቴክኒክ እገዛ በመስጠት ዙሪያ አነጋግረናል። በዚህም ዙሪያ ረቂቅ ህግ አዘጋጅተናል። እነሱ ግን ጉዳዩን እውቅና መስጠት አይፈልጉም። በዝግ ስብሰባ ስናነጋግራቸው ያምናሉ፣ በይፋ ግን ለህዝብ ማሳወቅ አይፈልጉም። በዚህ መልኩ ሁኔታዎችን በይፋ በማጣጣልና እውቅና ባለመስጠትን የተሰማራ መንግስት እንዴት ማገዝ ይችላል?
የኢትዮጵያ የውጭ ጉዳይ ሚኒስትር ስለ ኮንግረስማን ክሪስ ስሚዝ በፓርላማ ሲናገሩ ጥቅስ ለኢትዮጵያ በጎ አመለካከት የሌላቸው ያሉትን አስመልክቶ ሲምኪንስ
It is absolutely baseless and Chairman Smith does not dislike Ethiopia. We've been working on Ethiopia.
ፈጽሞ መሰረት የሌለው ነው። ሊቀመንበር ስሚዝ ለኢትዮጵያ የሚሰሩና የሚተጉ እንጂ በአንጻሩ በጎ አመለካከት የሌላቸው አይደሉም። ኢትዮጵያን እያገዘን እንደሆነ ነው የሚሰማን። ምክንያቱም ባለፉት 12 አመታት በመስክር ሰሚ ሸንጎ የተሰጡ ቃሎችን ስንገመግም በኢትዮጵያ ከባድ የሆነ የንቅናቄ ጫና እየበረታ መጥቷል። በ97ቱ ምርጫ የተሳተፉና ታስረው የተፈቱ የተንገላቱ አካላት የፖለቲካ መፈናፈኛ አጥተው ከሀገር ውጪ በትጥቅ እንታገል ሲሉ አይተናል። ሰላማዊና ዲሞክራሲያዊ ትግል ማድረግ ካልተፈቀደልን ሌላ ምን ምርጫ አለን በማለት ሁኔታውን አስረዳሉ።
ስለዚህ አሉ የኮንግረስማን ክሪስ ስሚዝ ከፍተኛ ልዩ ረዳትና የአፍሪካ ንዑስ ኮሚቴ የሥራ መሪ ግሬግ ሲምኪንስ ኢትዮጵያ ወደ ከፋ አዘቅት እንዳትገባ ለመታደግ ነው የምንሰራው ሲሉ አከሉ።
Ethiopia is a serious significant ally to the United States. We don't want
ኢትዮጵያ ለዩናይትድ ስቴትስ አብይ የቅርብ አጋር ነች። ኢትዮጵያ ተበታትና ወደ አዘቅት እንድትገባ አንፈልግም። እነዚህ ሁኔታዎች ከስር ከመሰረቱ ማስተካከል ካልተቻለ ፍራቻችን እውን ሊሆን ይችላል።
የኢትዮጵያ መንግስት እነዚህን ችግሮች ለመፍታት አስቀድሞ ድክመቱን በይፋ ማመን አለበት ይላሉ ሚስተር ሲምኪንስ። ቀጥሎ የተጠያቂነት አሰራርን ማስፈንና የህዝቡን የዴሞክራሲ የመብትና የአስተዳደር ጥያቄዎችም መመለስ አለበት ይላሉ። ይሄንን ከማድረግ ይልቅ SGR የተባለ የህዝብ ግንኙነትና ወጥዋቾች ቡድንን ቀጥሮ በየወሩ $150,000 ይከፍላል ሲሉ ሲምኪንስ አስረድተዋል።
Once they realize that paying $150,000 a month does not change the minds of Congress.
በየወሩ $150,000 መክፈል የኮንግረስን ሐሳብ እንደማያስቀይር ሲረዱና መረጃ የማናሰባስብባቸው መንገዶቻችን በስፍራው ድረስ እስከመጓዝና በውጭም በውስጥም ያሉን እስከማነጋገር ስለሚደርስ የማናምነውን እኛ እናውቃለን። ለምሳሌ መንግስቱ ያቋቋመው የሰብአዊ መብት ኮሚሽን ሁሉን ነገር በጎ እንደሆነ አድርጎ ነው የሚያቀርበው።
በኢትዮጵያ ላይ በኮንግረስ አሁን የቀረበው ረቂቅ በግንቦት ወር ለምዝገባ ወይም ማርካፕ እንደሚቀርብ ግሬግ ሲምኪንስ ተናግረዋል።
ትዕግስት ገሜንና ሄኖክ ሰማግዜርን ለዘገባውና ለቃለ መጠይቁ አመሰግናለሁ። ወደ ተከታዩ ቅንብር እናልፋለን። ባህልና ማህበረሰብ።
የስነ ግጥም ወግ ነው። ሙዚቃና ስዕልም በገዛ መንገዳቸው በቃላቱ ስልት ሹልክ እያሉ ከወጋችን ይዘልቃሉ ይለናል የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ። ከወጣቷ ገጣሚ ከምልእቲ ኪሮስ ጋር ሳምንት የጀመረውን ወግ ተከታይ ሲያስተዋውቀን ነው። የምሽቱ ቅንብር ፍቅርና ጃዝ፣ መልስ አልባ ጥያቄ፣ እንዲሁም እኔ ላንቺ ግጥም የተሰኙትን ጨምሮ ምልእቲ ከግጥም ስራዎቿ አንዳንዱን ለቅምሻ በምታነብበት ይሆናል የሚጀምረው።
ፍቅርና ጃዝ፣ ግጥምና ዜማ እንዲህ ካራራቀን፣ ነይ ፍቅርን በጃዝ ልጋብዝሽ አንድ ቀን። ያውም አርብ ማታ ልክ በለቱ ቀን፣ በሰላሳ ዲናር ክርስቶስ ይሰቀል። በተተረተረው መልክ ብጃ ዘልቀሽ መቅደሱ ጠብቂ ሰላሳ ብር ይዘሽ። በዲናር ለሸኘው ለዚያ ለንጉሱ ሰላሳ ነው መግቢያው የቤተ መቅደሱ። በጎለጎታ ላይ የመዋደድ ልዑል የመዋደድ ጌታ እርቃኑ ተሰጥቷል። እዚህ የፍቅር ፀሐይ በጃዝ ተሸፋፍኖ ኩልል ብሎ ወጥቷል። አቀንቃኝ በሌለው በዚህ በጃዝ ዓለም መሳሪያ ያልያዘ ሙዚቀኛ የለም። ጊታሩ ይጮኋል፣ ጊታር የያዘውን በልህ ጥርሱን ነክሷል። ከበሮ የያዘው ላቡ በላዩ ላይ እንደ ጉድ ይወርዳል፣ ልክ እንደ ጥሩ ሴት ስድስት አንቡት ጥዷል። ሳክስፎን የያዘው አይኖቹን ጨፍኖ ትከሻውን ሰብቆ የለም ቅድም ሄዷል በትንፋሹ ዘልቆ። ያውልሽ እዚያ ጋር ኪቦርዱን የያዘ አይኑን ግራና ቀኝ እያቅበበበዘ። አየሽ እንደየተሰማው እንደየህመሙ ሁሉም የሚያወጣው ጃዝ ነው ድምር ስሙ። ግጥምና ዜማ እንዲህ ካራራቀን፣ ነይ ፍቅርን በጃዝ ልጋብዝሽ አንድ ቀን። መጋረጃውንም በፍቅር ይሰፋል። የንጉሱን መንበር የንጉሱን መቅደስ እንሸፍነኛ፣ ገድለውት ቀብረውት ተነስቶ እስኪተኛ።
እቲ በድጋሚ እንኳን ተመልሰሽ መጣሽ።
እንኳን ደህና ቆያችን።
በራም ሳለ በሚለው ግጥሞች የጀመርነው ወግ ሙሉ ግጥሞችን ባናሰማም ረጃጅም ግጥሞች ናቸው። ከግጥም ስራዎችሽ አንዳንዱን እየተካፈልን ስለ ግጥም እናወራለን፣ ስለ ህይወት እናወጋለን። ግጥም በራሱ ሙዚቃዊ መሆኑ ዜማ እንዳለው ይታወቃል። እሱ አልበቃ ያለ ይመስል ጃዝና ሙዚቃ በምታዋህዱበት መድረካችሁ ይበልጡን በሙዚቃ የቀለሙ ግጥሞችን ነው የምናየው። አሁን ደግሞ ፍቅርና ጃዝም ተዜሞላቸዋል። በእርግጥ ስለ ህይወት ጉዳዮች ነው የምታነሽው። እስኪ አጫውቺን ሙዚቃና ግጥምን ማዋሃዱን፣ በዛ ስሜት መሰረቁን እንዴት ነው ያገኘሽው?
ከዚህ በፊት ፖለቲክ ጃዝ ከመጀመሩ በፊት ያው ግጥም እንደዚሁ ሙዚቃ ሳይጨመርበት ይነበብ ነበር። የግጥም ኦዲየንስ የራሱ ኦዲየንስ ስላለው የግጥሙ ኦዲየንስ ግጥሙን ብቻ ለመስማት ስለሚመጣ ሌላ ነገርም ስለማይረብሸው ይሰማው ነበር። ከዛ በኋላ ግን የተጀመረው ግጥምን ከሙዚቃ ጋር አዋህዶ ማቅረብ የተጀመረበት ምክንያት እንደሚመስለኝ ያው መጀመሪያ ያው የሙዚቃው ኦዲየንስ አለ፣ የግጥሙ ኦዲየንስ አለ። እነሱን ሁለቱን ኦዲየንሶች ለማዋሃድ ይመስለኛል። ያው ሙዚቃውን የሚፈልግ ሰው ሙዚቃውን ለመስማት ይችላል፣ ግጥሙን የሚፈልግ ግጥሙን ይሰማል። አንድነት ሲሆን ደግሞ በጣም ህብር ያለው ነገር ለአድማጭ ጆሮ ይደርሳል ማለት ነው። እኛ ፖቲክ ጃዝ ብለን ግጥምን በሙዚቃ ስንሰራ እንደዚሁ አይደለም፣ ዛው መድረክ ላይ አይደለም ከሙዚቀኞቹ ጋር የምንገናኘው። ግጥሙን የሚመስል ሙዚቃ፣ የራሱ ሙዚቃ ይሰራል። ከዛ በፊት እንገናኛለን ከሙዚቀኞቹ ጋር እና ግጥሙን የሚያጅብ ከግጥሙ ጋር አንድ ላይ ሆኖ ሀሳቡን የሚደግፍ ሀሳቡን እንዲገ ማለት ሀሳቡ ሲገለጽ ዜማውም ግጥሙም አንድ ላይ ናቸው የሚገልጹት እንጂ ሙዚቃው የራሱን ስራ አይሰራም፣ ግጥሙም የራሱን ስራ አይሰራም። አንድ ላይ ነው ግጥምና ጃዝ አንድ ላይ የሚቀርበው ማለት ነው። አሁን ባለው መድረክ ላይ
አንድ የሙዚቃ ስራ አንድ ዘፈን ሲሰራ እንደሚደረገው ሁሉ በውህደቱ ሂደት ውስጥ ከጥንስሱ እስከ መጨረሻው ድረስ አብራችሁ ትሰራላችሁ። የግጥሙ መልእክት የሚያገን ከዛ ስሜት ጋር አብሮ የሚሄድ ሙዚቃ ሆን ተብሎ ይሰራል እያልሽኝ ነው?
አዎ፣ በብዛት ይሰራል ለራሱ ለግጥሙ ተብሎ። ሙዚቀኞቹም አዲስ ሙዚቃ ይሰራሉ። አንዳንድ ጊዜ ደግሞ ግጥሙን የሚመስል በሌሎች ድምፃዎች ተዜሞ የነበረ ዜማውን ብቻ በመጠቀም ግጥሙን ከመሰለ አንዳንድ ጊዜ እንደዛ እንጠቀማለን። አብዛኛውን ጊዜ ግን ለግጥሙ ራሱ ሙዚቀኞቹ ሌላ አዲስ ሙዚቃ ይሰሩለታል ማለት ነው።
ስለ ግጥም ገፋ አድርገን እንድናወራ ወዳልሳ መልስ አልባ ጥያቄ በሚለው ሌላ ግጥምሽ ሁል ጊዜ በዛ መድረክ እንደምታደርጉት ግጥሙን በድምፅ ከፍና ዝቅ ማምጣት እንደፈለጋችሁት ስሜት መውደቅና መነሳት ብቻ ሳይሆን ዳንስ የሚመስል እንቅስቃሴ ሁሉ ይታያል። አሁን መልስ አልባ ጥያቄን ግጥሙን እየተጫወትሽው ልበለው እያዜምሽው በሚመስል ስሜት ውስጥም እያለሽ መጨረሻ ላይ እንዴት አድርገሽ እንደምጨርሽው ቪዲዮ ምስሉ ላይ ተመልክቻለሁ። እንደ አዲስ አቅጣጫ ይመስላል። እስኪ አውሪን። በዚህ መድረክ ላይ በአብዛኞቻችሁ ስታደርጉ እንዳየሁት ያንቺን እስኪ መንገድ ንገሪን። ሆን ተብሎ ለዛ መዘጋጀትን የመድረክ ዝግጅትን ሁሉ ይጨምራል።
አዎ ልክ ነው። እንደውም አንዳንድ ጊዜ ኮስቲም ሁሉ ይሰራል። ግጥሙን የሚያነበው ሰው ምን ሆኖ ግጥሙን እንዲያነብ የፈለገው ሰው ግጥሙን የሚመስል ኮስቲም ሁሉ ተደርጎ ሰርተን እናውቃለን። ይሄ ምንድን ነው የተፈለገው? ግጥሙን ሙሉ ለሙሉ በሰዎቹ ላይ ለማስረጥ ነው። ያ ወደ ትወና የቀረበ ግጥም አነባበብ ይመስለኛል እና ገጣሚ በሚያነብ በሰዓት ሙሉ ለሙሉ ለግጥሙ እንዲሰጥ ነው። ሙሉ ለሙሉ ግጥሙ ውስጥ ገብቶ ያለውን የካራክተር የጻፈበትን ካራክተር መስሎ ወይም ሆኖ እንዲታይ ነው። ይህኛው እንትን ትንሽ ያው ስሜት ይጨምራል። እኔ ቆሜ ቁምጣ ለብሼ ስለ አሮጊት ባወራ የሆነ የማይመጣ ነገር አለ። ስለዚህ ከአለባበስ ጀምሮ እስከ ወደ ትወና የቀረበ የግጥም አቀራረብ ነው አሁን ያለው። ግጥሙ ውስጥ ሙሉ ለሙሉ ገብቶ ለታዳሚዎች ለማቅረብ ካለው ጥልቅ ፍላጎት ይመስለኛል። ገጣሚው እዛ ጋር ግጥም እያነበብኩ ነው ብሎ እንዳያስብ ስሜቱን ለመግለጽ እንዲመቻችለት ነው። ያው ማልቀስ ካለበት ያለቅሳል፣ እያነበበ መሳቅ ካለበት ይስቃል። ስኪሊንጉን እንዳይደብቀው እና የጻፈበትን መንገድ እሱ ስለሚያውቀው እንዴት ያለ ስሜት እንዳለው ግጥሙ ስለሚረዳው ራሱ እያነበበው ሁኔታዎችን በፊቱ በአካሉ እንቅስቃሴ ሲገልጸው ግጥሙን ሙሉ ያደርገዋል ብዬ አስባለሁ።
ግሩም ነው። በተለየ ነጻነት የሚሰራ መሆኑን ያመላክታል። ምልቲ፣ ስለ ግጥም እናውራ እስኪ። የመድረኩ ነገር በመጠኑም ቢሆን ሰረቅ አድርገውን ሄደናል። ግጥም የጀመርሽበት ሁኔታ፣ አንዳንድ የመድረካችሁን በዚህ የምትሰሯቸውን ስራዎች ከከተማ ወጣ ብላችሁ የምታቀርቡበትን ሁኔታ ባለፈው በመጠኑ ተረከሽልን ነበር። ግጥም የጀመርሽበትን በመጠኑ አስታውሽ እስኪ። ለመጀመሪያ የጻፍሽውን ግጥም ታስታውሻለሽ?
ቀጥታ ግጥም መጻፍ አልጀመርኩም። በልጅነቴ ኤሌመንተሪ እያለሁኝ አቅራቢያችን የሚገኝ ቤተክርስቲያን መዘምራን ነበርኩ እና እዛ የመዘምራን ደብተር አለን፣ የመዝሙር እጽፍ ነበር እና መዝሙሮቹን እያየሁ ዚጋ ይሄኛው ቢሆን አሪፍ ነበር ምናምን እያልኩ ላዩ ላይ መተካት ጀመርኩ። ከዛ ላ በአዲስ ወረቀት እንደገና እንደዚህ ሆኖ ቢጻፌ መዝሙር ማለት ጀመርኩ። ከዛ በኋላ እናቴ ግጥም ትወዳል እና እሷ የግጥም መጽሐፎች ትገዛ ስለነበረ ከዛ እያደግኩ ስመጣ እኔም የግጥም መጽሐፍቶች ማግኘት ጀመርኩኝ። ከዛ በኋላ ነው ሳላስበው መጽሐፍ የጀመርኩ።
ግርም ነው። ብዙ ጊዜ ከግጥም ጋር የቆየሽ ይመስላል አመጣጡ። የሁሉም አንድ አይነበር አይደለምና ሁሉም ወደ ግጥም የሚመጣበት በዚህ ዘመን ብዙ ስራዎች እናያለን። በተቀራራቢ እድሜ ክልል ውስጥ ያሉ ወጣቶች ድምጾች ጎልተው ይሰማሉ። ቱባ ቱባ የምንላቸው ገጣሚያን ስራዎችን የምናስታውሰውን ያህል ሊታወሱ የሚችሉና የሚገቡ ስራዎች ዛሬም እየመጡ ነው። እስኪ ዙሪያሽ ያለውን አንቺ ባለሽባቸው በምትሳተፊባቸው መድረኮች የሴትም የወንድም ገጣሚያንን ስነ ግጥም ጎልቶ የወጣበት ልማድ ሰዎች ሆን ብለው የሚሰሙበት የሚታደሙበት ሁኔታ ተፈጥሯል። እስኪ ስዕል ስጪን።
የወጣቱ አገጣሚ የምልእቲና የአሉላ ወግ አላበቃም። እንደሰማችሁት በጥያቄ ነው ተንጠልጥሎ የተቋረጠው። በሚቀጥለው ሳምንት ይቀጥሉታል። እንድታደምጡ እንጋብዛለን። ዝግጅታችን ይቀጥላል። አድማጮች፣ አሁን ወደ ምሽቱ ሌላው መደበኛ ፕሮግራም ይሆናል የምናልፈው፣ ሳይንስና ሕይወት። አዘጋጅና አቅራቢ ሶሎሞን አባተ።
በዓለም ዙሪያ ወደ 2 ቢሊዮን የሚጠጋ ተጠቃሚ ያለው ኤሌክትሮኒክ ማኅበራዊ መገናኛ ፌስቡክ ትናንትና ከትናንት በስቲያ ማክሰኞና ረቡዕ ማለት ነው ኤፍ8 ተብሎ የተጠራውን 8ኛ ዓመታዊ ዓለም አቀፍ ጉባኤውን ካሊፎርኒያዊቱ ሳን ሆዜ ከተማ ላይ አካሂዷል። በጉባኤው ላይ የተሳተፉት ከፈረንሳይ፣ ከብራዚል፣ ከህንድና ከሜክሲኮ የተሰባሰቡ የሶፍትዌር መሐንዲሶች ናቸው። በዚህ ጉባኤ ምንነትና በሌሎችም ጉዳዮች ላይ ሲሊከን ቫሊ ካሊፎርኒያ የሚገኙትን ቴክኖሎጂስትና የሶፍትዌር መሐንዲስ እንዲሁም ኢንቨስተር ተሻገር ተስፋዬ መካሻን ማምሻውን አነጋግሬ ነበረ።
አዎ፣ ይህንን እድል ስለሰጠኝ መጀመሪያ አመሰግናለሁ። ፌስቡክ እነዚህን ስብሰባዎች የሚያካሂደው ሶፍትዌር ዴቨሎፕ ለሚያደርጉ ግለሰቦች እና ኩባንያዎች ነው በቅድሚያ። ምክንያቱም እንደምታውቀው ፌስቡክ የተለያዩ ፕሮዳክቶች እና የተለያዩ ሰርቪሶች አሉት እና እዛ ሰርቪሶች ላይ የተለያየ ሶፍትዌሮች ዴቨሎፕ ሲያደርጉላቸው ሶፍትዌር የሚጽፉት ሰዎች ሞር ህዝብ እንዲስብ እና ሰውም ደግሞ ተጠቃሚ የፌስቡክን ለመሆን እንዲረዳቸው ነው እና ያው ዞሮ ዞሮ ፌስቡክ የተጠቃሚውን ሰው ቁጥር እና የሚጠቀሙበት ሰዎች ደግሞ የሚያጠፉትን ጊዜ ለመጨመር የሚችለው ሞር ሶፍትዌሩን ሲከፍተውና ለዲቨሎፐሮች ሲሰጥ ስለሆነ በዛ ምክንያት ነው ለዲቨሎፐሮች የሆነ ጉባኤ ነው። ዲቨሎፐር ኮንፈረንስ ነው የሚባለው።
አሁን ፌስቡክ በየጊዜው የሚያድሳቸው የሚያሻሽላቸው ስራዎች አሉት። አፕዴት ማድረግ የሚያስፈልጉ ፋይሎችን አፕዴት ማድረግ እንድንችል ወይም ሶፍትዌሩን አፕዴት ያደርጋል ብለን ነው የምናስበው በየጊዜው በተከታታይ ማለት ነው። ለደህንነት ጥበቃ ይሁንም ለአገልግሎት ጉዳይ እንዲህ አይነት አመት የሚጠብቅ በዛ ላይ አሁን እርስዎ እንደገለጹልኝ የሶፍትዌር ዴቨሎፐርስ ጉባኤ አመት ጠብቆ የሚካሄድበት ምክንያት ምንድን ነው ለማለት ፈልጌ ነው። ሰው ፌስቡክ ደህንነቴንም ይከታተላል ቀን በቀን ብሎ ነው የሚጠብቀው አመት ሳይጠብቅ።
አዎ አዎ፣ ልክ ነው። ምን መሰለህ፣ ዋናው ምንድን ነው አዳዲስ ቴክኖሎጂዎች ነው ፌስቡክ የሚያስተዋውቁት በእነዚህ ስብሰባዎች ላይ እና አንዳንዶቹ ቴክኖሎጂዎች ምናልባት 1 ዓመት 2 ዓመት በላይ ይፈጃል እነሱም ሰርቶ ለማዘጋጀት እና ለዚህ ነው በአመታዊ ስብሰባዎች ላይ አናውንስ የሚያደርጉት። ፌስቡክ ብቻ አይደለም፣ ጉግልም የተመሳሳይ ነገሮች ያደርጋል፣ አማዞንም እና ማይክሮሶፍትም እና እዛ ላይ ነው የሚያስተዋውቁት ለዲቨሎፐሮቹ እና ለዲቨሎፐሮቹ ደግሞ በቅድሚያ ይከፍቱላቸዋል። ስለዚህ ስብሰባው ላይ ምናልባት አዳዲስ ፕሮዳክቶችን ለማስተዋወቅ እና ለመርዳት ዲቨሎፐሮቹን እና ተጠቃሚውን ለመሳብ ስለሚጠቅማቸው ለዚህ ነው በአመታዊ የሚያደርጉት እንጂ ፌስቡክ እንኳን ስራቸው ሌትና ቀን ነው እንደምታውቀው።
ፌስቡክ ሌሎች አገልግሎቶችም አሉት፣ ሌሎች ፊቸሮች አሉት። ሜሴንጀር አለው፣ ዋትሳፕ አለው። እንዲህ አይነት ሰርቪሶችን መግዛት ለምን ያስፈልገዋል? ፌስቡክ በራሱ ሙሉ አይደለም ወይ?
አዎ፣ ይገርመሃል። ፌስቡክ የመጀመሪያ ሰርቪሳቸውን ሲጀምሩ ያው እንደምታውቀው ፌስቡክ ፔጅ ላይ ብዙ ፊቸሮች ነበራቸው። ፎቶ ነበራቸው፣ ቻት ሰርቪስ ነበራቸው። በኋላ ግን ይህ እንግዲህ ዋናው መለስ ብለን ማየት ያለብን ፌስቡክ ያለበት ቢዝነስ ምንድን ነው የሚለው ነው። ፌስቡክ የኢንፎርሜሽን ማሰራጫና ሰውን ማሰራጫ ፕላትፎርም እንደመሆኑ መጠን ዋናው ገቢ ምንጩ፣ ትልቁ ገቢ ምንጩ በአድቨርታይዚንግ ላይ የተመሰረተ ነው። ያንን አድቨርታይዚንግ ደግሞ ሰክሰስፉል ማድረግ የሚቻለው ብዙ ሰው በመሳብ ነው እና ብዙ ሰው እስከሳቡ ድረስ ብዙ ሰው ፌስቡክ ላይ ጊዜ እስካጠፋ ድረስ አድቨርታይዚንግ የሚያገኙትን ገቢ ደግሞ ሊጨምርላቸው ይችላል። እና አሁን የሚገርም ነገር አንዳንድ ዴታዎች ነበሩኝ እና ለምሳሌ አሁን በዓለም ላይ በወር እስከ 1.8 ቢሊዮን ህዝብ ነው ፌስቡክ ተጠቃሚ የሚሆነው እና ነው በቀን ከ4.5 እስከ 4.75 ቢሊዮን ሜሴጆች ነው የሚላኩት እና ኢንስታግራም ላይ እንደምታውቀው ኢሜጆች ናቸው እነዛ። በቀን ፌስቡክ ላይ ከ300 ሚሊዮን ኢሜጆች በላይ ይጫናሉ እና ዋትሳፕ ደግሞ ሜሴጆች ናቸው እነሱ 1.2 ቢሊዮን ተጠቃሚ አለው እና ምንድን ነው እንግዲህ ባጭሩ ሰውን ለመሳብ ወደ ፌስቡክ ለማምጣት ወደ ኢንስታግራም ወደ ዋትሳፕ የሚስባቸውን መንገዶች በሙሉ በመጠቀም ሰው ሲመጣ አድቨርታይዚንግ ለመሸጥ ነው እንግዲህ ዞሮ ዞሮ አላማቸው።
ለመሆኑ ፌስቡክ ህይወታችንን ምን ያህል ለውጦታል? ኢንጂነር ተሻገር፣
እንግዲህ አሁን ሌላ አንድ ዴታ ፖይንት አለኝ። ለምሳሌ አሁን ሰው ፌስቡክ ተጠቃሚ 80% ዜና የሚያገኘው በፌስቡክ ነው የሚባል ዴታ ይቼ ነበረ ቅርብ ጊዜ። ምንድን ነው የሚያደርግ እንግዲህ ፌስቡክ ሰውን አሰባሰበው። ሰው ተራርቆ የነበረውን ሰው ቅርብ እንዲሆን አደረገው። የፌስቡክ አጠቃቀም በእድሜ በእድሜ ይለያያል ይላል አንዳንድ ሰው። እና ዜና ብቻ ሳይሆን ሶሻሊ አዌር እንድንሆን እና አንዳንድ
ማህበራዊ ጉዳዮቻችንን ማወቅ እንድንችል መለዋወጥ እንድንችል ማለት ነው።
አዎ አዎ። እና የበለጠ ደግሞ ሰው ሞር ኢንፎርሜሽን ለመለዋወጥ የሚችልበትን ዘዴ ፈጥሯል። እና እንዴት ነው ዓለም ጠባብ ነው የሚባለው አነጋገር አለ።
አዎ
ዓለምን አጥብቦታል።
ይበልጥ አጥብቦታል። እጃችን ላይ አድርጎታል ፌስቡክ ዓለምን። ይሄ እንግዲህ በየጊዜው የምናያቸው ነገሮች ናቸው። በምንም ጉዳዮች ላይ ማህበራዊ ንቅናቄዎች ሁሉ በሚነሱበት ጊዜ ፌስቡክ ትልቁ መሳሪያ ሆኖ ጥቅም ላይ እየዋለ አይተናል። በተለያዩ አጋጣሚዎች በዓለም ዙሪያ በኢትዮጵያም እንኳን በቅርብ ጊዜ እንደነበሩ እናስታውሳለን። እስቲ ወደ አንድ ሌላ ነጥብ ደግሞ ልመለስና በፌስቡክ ላይ የምናያቸው አንዳንድ ምናልባት ከማህበራዊ ስነ ልቦና ጋር የማይጣጣሙ አድራጎቶች ይንጸባረቃሉ። ለምሳሌ ሰሞኑን እንኳን አንድ የታየ እርስዎም ያስታውሱታል፣ ብዙ ሰው ያሳዘነና ያስደነገጠ አድራጎት ኦሃዮ ግዛት ውስጥ ተፈጥሮ ነበረ። አንድ ግለሰብ ሌላን ግለሰብ ሲገድል በቀጥታ ወደ ፌስቡክ ማስተላለፍ ወይም ደግሞ ሌሎች ከስነ ምግባር ጋር ተጣጥመው ሊሄዱ የማይችሉ ከማህበራዊ ስነ ምግባር ጋር እንደ ግልጽ የሆኑ የወሲብ ትዕይንቶች አይነት ነገር ፌስቡክ ላይ ማውጣት ወይም ማስተላለፍ እንዲህ አይነት ነገሮች አሉና ፌስቡክ ምን ያህል ይጨነቃል ስለ እነዚህ አይነት አድራጎቶችና በሌላስ በኩል ደግሞ ስናይ ሀሳብን የመግለጽ ነጻነት ከቴክኖሎጂው አኳያ እንዴት ነው የሚታየው?
አዎ እንግዲህ የተፈጸመው ድርጊት በጣም የሚያሳዝን ነበረ እና ኢንፋክት የኤፌትን ስብሰባ ሲከፍት ማርክ ዘከርበርግ ሲኢኦ በጣም የሚያሳዝን እና አሳቃቂ ነገርን መሆኑን እና እንደዚህ አይነቱን ነገሮች ፌስቡክ በተቻለ መጠን ለመቆጣጠር እና ኮንትሮል ለማድረግ ሌት ተቀን እንደሚሰራ ብሎ ነው የተናገረው።
ያው ከትናንት በስቲያ ማለት ነው።
አዎ። እና ምንድን ነው እንግዲህ ያው የነ ፌስቡክም ሆነ የሌሎቹም እንደነ ትዊተርም አይነቶቹ ትልቁ ችግርና እንትን እንዳልከው ማህበራዊ ኑሮን በማይሆኑ አይነት ዜና ወይንም ኢንፎርሜሽን ፌስቡክ ቶሎ ሊሰራጭ እንዲችል የሆነ ፕላትፎርም ስለሆነ ኢን ጀነራል ኢንፎርሜሽን ማሰራጫ ፕላትፎርም ስለሆነ አንዳንድ ግለሰቦች እና አንዳንድ ሰዎች ለማይሆን ነገር ይጠቀሙበታል። እንግዲህ ፖሊሲ አላቸው። አሁን ለምሳሌ የውሸት የሆኑ ዜናዎችን የሚያሰራጩ ሰዎች ፌክ ኒውስ ይባላል። እነሱን ለመቆጣጠር አንዳንድ ቴክኖሎጂ ነገሮች አስገብተዋል እና ከባድ ነው። ምክንያቱም እንዳልኩ በጣም ብዙ ዜና እና በጣም ብዙ ኢንፎርሜሽን ስለሆነ ፌስቡክ ላይ በአንድ ሰዓት በአንድ ቀን ውስጥ የሚወጣው
ያው ቅድሙ ያሳዩኝ ቁጥሮች ቅድም የነገሩኝ እኮ ቁጥሮች እኮ የሚገርም ግዝፈት እኮ ያላቸው ናቸው። በአንድ በኢንስታግራም እንኳን የሚተላለፉትን ስናያቸው
እንግዲህ ያ እንግዲህ እየጨመረ ነው እንጂ የሚሄደው እያነሰ አይመጣም። እና ያንን ሁሉ ቶሎ ብሎ ለመቆጣጠር ተጠቃሚውም ድንገት ለፌስቡክ እያስታወቀ ወይም እየነገረ ካልሆነ በስተቀር እነሱ ብቻቸውን የሚችሉት ነገር አይደለም።
ኢንጂነር ተሻገርን አመሰግናለሁኝ። ከቴክኖሎጂስትና ኢንቨስተር ተሻገር ተስፋዬ ጋር በፌስቡክና በተጽዕኖ ላይ ያደረግነው ውይይት ይቀጥላል። ሐሳብን የመግለጽ መብትና ነጻነት ከማኅበራዊ መገናኛዎች መስፋፋትና መስረጽ ጋር በስፋት የምንወያይበት ርዕስ ይሆናል። ወደፊትም ሌሎችም አድማጮቻችንንም ባለሙያዎችንም እያሳተፍን በነገራችን ላይ አቶ ተሻገር ተስፋዬ የኢትዮጵያን ኩሽናና ጣዕም በአሜሪካውያን ዘንድ በስፋት ለማስተዋወቅና ተጠቃሚ እንዲሆኑም ለማድረግ እየሰራ እንደሚገኝ ገልጸውልኛል። አንድ ድርጅታቸው ቨርጂኒያ፣ ሜሪላንድ እና ዋሽንግተን ዲሲ አካባቢ ያሉ የተወሰኑ ምግብ አቅራቢዎች የዌብሳይታቸው ቶሎፉድ ዶት ዩኤስ አባላት መሆናቸውንም ተናግረዋል። የማዘዣ ዌብሳይቱ በአንድ ወር ጊዜ ውስጥ ሙሉ አገልግሎት መስጠት እንደሚጀምርም ነግረውኛል። አቶ ተሻገር ለመመዝገብ የሚፈልጉ የኢትዮጵያ ምግብ አቅራቢዎች ቶሎፉድ ዶት ዩኤስ ላይ ገብተው የሚመዘገቡበት ቱል እየተዘጋጀ መሆኑን፣ እስከዚያው ግን ቲኢኤስኤች አት ቶሎፉድ ዶት ኮም ላይ ኢሜይል አድርገው ሊያገኟቸው እንደሚችሉ ገልጸውልኛል። ዝግጅታችን ተጠናቀቀ። ክቡራትና ክቡራን አድማጮች
በምሽቱ ፕሮግራሟን አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ቆንጅት ታዬና
እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ፕሮግራሙን ይመራልን ንጉሡ ታምሬ ነው።
ቀጥሎ የትግርኛ ዝግጅት ነው የሚቀርበው። በእኛ በኩል ነገ እንደገና እንገናኛለን። አብራችሁ እንደምታመሹም ተስፋ እናደርጋለን። በሰላም እደሩ።